ከፍቺ ያበራል አይተለወጥም ዛሬም ይሰራል ዘላለም ይኖራል ያበራል ካምናም ጋካ ያምላክ ቃል አያረጭ የኢየሱስ ቃል አያረጭ ዘላለም ይኖራል ያበራል
እናነባለን በጌታ ፊት የሐዋርያ ሥራ ምዕራፍ 19 ከቁጥር 23 ጀምሮ ወይም 24 ጀምሮ እስከ 27 ያለውን እናነባለን። እንደው እግዚአብሔር በእውነት በዚህ ምድር ያለውን ጣዖት እንደዚህ ይስበረው። በጣም የምታይ ነገር የኢኮኖሚ ለውጥ፣ የሰው አስተሳሰብ ለውጥ በዛ ምድር የሆነው ይኸው እግዚአብሔር ያንን መንፈስ ሲመታው ዲሞጥሮስ የሚባለው ሱቪኔር እየሰራ ይሸጠ ነበረው። ብዙ ትርፍ ያገኘ ነበረው ሰው። ከሰርን እኮ ሰዎች ከሰርን። ታላቅቷ አርጠሚስ ተዋረደች። ዝም ትላላችሁ ወይ ብሎ ህዝብ አስተባበረ። ሁሉም ምን እንደምናገሩ ሳያውቁ በጣም ይጮሁ ነበር። ከጩኸታቸው የተነሳ ካለው ግርግር የተነሳ ምንድነው ያረጋችሁ አላችሁት ሲባሉ የማያውቁ ሰዎች ነበሩ ይላል። ሪቫይቫል ማለት ይሄ ነው። ከዛ ሰው ሁሉ ወደ ጌታ ዘወር አለ ይላል። ኢየሱስ ጌታ ነው። በዛ ምድር 250 ሺህ የሚሆኑ ሰዎች በሙሉ ግሪክም አይሁድም አይዛብም የጌታን ቃል ሰሙ ይላል። እግዚአብሔር የተባረከ ይሁን። ከተማችንን በወንጌል ለመድረስ ከተማችን ውስጥ የሚሰራውን ጣዖት አውቀን መስበር አለብን። ማወቅ መገንዘብ ሁሉ ከእውቀት ነው የሚጀምረው። ለካ ይሄ ነው ብለን እንድናውቅ ከዛ በኋላ ደግሞ እንድንሰብረው እግዚአብሔር ይፈልጋል። አሁን ያለንበት ሁኔታ ምን ይመስላል የምለውን ነገር በምሳሌ ስናየው አንድ የሳምባ ነቀርሳ የታመመን ሰው ባይምሯችሁ ሳሉት ያስለዋል። ግን ወደ ሐኪም ቤት ሲሄድ ሐኪሙ የሳምባ ነቀርሳ ነው ካልኩት ይደነግጣል። እኔም ራሴ የሳምባ ነቀርሳ ነው ብዬ ልነግረው አቅም የለኝም። ምሳሌ ነው የምነግራችሁ። ምን ልበለው? ኃይለኛ ጉንፋን አለብህ ልበለው። ሰውየው ኃይለኛ ጉንፋን አለብህ፣ ስለዚህ ትልቅ የጉንፋን መድኃኒት ውሰድ ብሎ ዶክተሩ ሲነግረው ደስ ነው የምለው። እኔ ፈርቼ ነበር እኮ ከጉንፋን የበለጠ ነገር መስሎኝ ነበር ይላል። ያ ደስታ ግን ጊዜያዊ ነው። እቤቱ ሲሄድ ለባለቤቱ ምንድን ነው ዶክተሩ ያለ? አይ ዶክተሩ ያለኝ ሌላ ከባድ ነገር አይደለም ጉንፋን ነው ነው ያለኝ። ባለቤቱም ደስ ይላታል፣ ጓደኞች ደስ ይላቸዋል፣ እሱም ደስ ይለዋል። ግን ችግሩ ምንድን ነው? እየቆየ ሲሄድ ያ የሳምባ ነቀርሳ ሳሉ እየጨመረ የጉንፋን በሽታ መድኃኒት ሊያቆመው ስለማይችል ሰውየው ችግሩ ከአንድ ደረጃ ወደ ሌላ ደረጃ እየተባባሰበት ነው የሚሄደው። ዛሬ ብዙ ክርስቲያኖች ያለንበት ሁኔታ ይሄን ይመስላል በሚል ነው የጨረስነው። ለምንድን ነው የሚመስለው? ችግራችንን ቀለል ተደርጎ ስለምንነገረን፣ መፍትሄው ቀላል እንደሆነ አድርጎ ስለሚቀርብልን፣ አይ የኔ ችግር እንደው ነቀርሳ አይደለም፣ ካንሰር አይደለም፣ እንደዚህ አይነት የከበደ አይደለም፣ ጉንፋን ነው ብለን የያዝነው ብዙ ነገር አለ። እውነቱ ብነገረን አይሻልም ወይ? እውነቱ ግን ጣዖት ነው በሚል ነው የተነጋገርነው። እውነቱ ግን ጣዖት ነው። ለዚህ ነው መንፈሳዊ ብሬክስሩ ያጣ ነው። ለዚህ ነው ሪቫይቫል የሌለው። ለዚህ ነው የጸሎት ህይወታችን የማይለቀቀው። ለዚህ ነው ማገልገል በፈለግንበት አቅም መጠን መሮጥ ያልቻል ነው። ጣዖት ነው። ስለዚህ ጣዖት የሚባለው ቃል ሊያስደነግጠን ይችላል። ለክርስቲያን ለዳነ ለአማኝ ዮሐንስ በመልእክቱ ጽፍ ልጆቼ ሆይ ከጣዖታት እንድትርቁ ጽፍላችኋለሁ ይላል። አዲስ ኪዳን ላይ ጣዖት አለ። ጣዖት አለ። ዛሬ ቢከብደንም እውነቱ ይሄ ነው። እውነትን ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል ይላል። እስቲ ይህንን ከመነጋገራችን በፊት ጣዖት ማለት ምን ማለት ነው? ስለ ጣዖታት አንድ አምስት ነገሮችን ለመግቢያ ያህል አብረን እንመልከት። አንደኛ ጣዖት ማለት ሰዎች ከእግዚአብሔር ይልቅ የሚወዷቸው ማንኛውም ለመፍትሄ የሚፈልጓቸው ነገር ማለት ነው። ጣዖት ማለት ሰዎች ከእግዚአብሔር ይልቅ የሚወዷቸው ማንኛውም ነገር፣ ቋሚም ይሁን ተንቀሳቃሽ፣ ማንኛውም ነገር። ማንኛውም ማለት ማንኛው ነው። ባላችን ጣዖት ሊሆንብን ይችላል። ምስታችን ጣዖት ልትሆንብን ትችላለች። ልጆቻችን ጣዖት ሊሆንብን ይችላል። ስራችን ጣዖት ሊሆን ይችላል። ማንኛውም ነገር እግዚአብሔር እንኳን የሰጠን ነገር ቢሆን ወገኖቼ፣ ከእግዚአብሔር ይልቅ ከወደድነው ከእግዚአብሔር ልክ ግዜ ከሰጠነው ከእግዚአብሔር ልክ ከተገዛንለት ጣዖት ሊሆን ይችላል። ሁለተኛ የየትኛውም ጣዖት ወይም አማልክት ከሰዎች አምልኮን ይፈልጋል። ጣዖት ማለት ምንድነው? ዝም ብሎ ጓደኛ ሆኖ ደባል ሆኖ ምኖር ሳይሆን እንድናመልከው ይፈልጋል። የትኛውም ጣዖት የትኛውም የወደድነው ያ ነገር እንድናመልከው እንድንሰግድለት ይፈልጋል። ያለ ዋጋ ልናመልክ ስለማንችል ማለት ነው። ለምሳሌ የድሮ ነገስታቶች እንደነ ምናሴ ያሉ ለጣዖት ልጆቻቸው የወለዱትን ልጅ እንኳን ይሰዋሉ። ለምን? ጣዖቱ ይሄን ይፈልጋል ይላል። ስለዚህ ያ የወደድነው ነገር ወይ ጊዜያችንን ይፈልጋል ወይ አንድ ነገራችን ገንዘባችንን ይፈልጋል። ዝም ብሎ ጣዖትን መውደድ ብቻ አንችልም። ያ የወደድነው ነገር ዋጋ ያስከፍለናል። ለምሳሌ ወርክሆሊክ የሚባሉ ሰዎች ስራን በጣም ስራ ጣዖት የሆነባቸው ሰዎች ያንን ስራ ለማምለክ ምንድነው ሳክሪፋይስ የሚያደርጉት? ትዳራቸውን ልጆቻቸውን ትተው ለዛ ትልቁ ለሚያመልኩት ነገር ራሳቸውን ይሰጣሉ ማለት ነው በአጭር ቃል። ስለዚህ አምልኮ ይፈልጋል ጣዖት። ሶስተኛ ጣዖት ማምለክ ማለት በእግዚአብሔር አለመታመን ማለት ነው። ጣዖትን ለምንድን ነው ሰዎች የሚያመልኩት? እግዚአብሔር ብቻውን አይበቃም የሚል ግምት ስላላቸው ነው። የትኛውም ዘመንና በየትኛውም ጊዜ እስራኤል እግዚአብሔርን አልፈልግም እኔ ጣዖትን ነው የምከተለው አትልም። እስራኤል የምትለው እግዚአብሔርና አንድ ተጨማሪ ጣዖት፣ እግዚአብሔርና አንድ የአሕዛብ አማልክት። ወገኖቼ እግዚአብሔር ብቻውን በቂ ነው። ሃሌሉያ። እግዚአብሔር ከበቂም በላይ በቂ ነው። ሰው በእግዚአብሔር ከታመነ ለማንኛውም ነገር፣ ለልጆቻችን፣ ለትዳራችን፣ ለጤናችን፣ ለነገያችን፣ ለሚያስፈልገው ነገር እግዚአብሔር በቂ ነው። አይ እግዚአብሔርንማ አምነዋለሁ ግን ይሄን ነገር ተጨማሪ መታመኛ ያስፈልገናል ካልን ያ ማለት ጣዖት ማለት ነው። አራተኛ አማልክት የምንመለኩት ስለሚያደርጉልን ነገር ሲሆን እግዚአብሔርን የምናመልከው ስለ ማንነቱ ነው። ይህንን ልዩነት በጣም አስተውሉ። የትኛውም አማልክት ወይም የትኛውንም ጣዖት ሰው የሚያመልከው ይሄ ይሆንልኛል ይደረግልኛል ብሎ ነው። እግዚአብሔር ግን የሚመለከው ስለ ማንነቱ ነው። እረ ክብር ለጌታ ይሁን። ይሄ የኢዮብን ታሪክ ማየቱ በጣም ቀላል ነው። ኢዮብ በጣም የእግዚአብሔር ሰው ነው። በጣም ከእግዚአብሔር ጋር የሚስማማ ሰው ነው። ሰይጣን ግን ምን አለ? ኢዮብ እኮ የሚያመልክ ይህን ሁሉ ነገር ስላረክለት አንተ ቅጥር ስለሆንከው ሀብት ስለሰጠኸው ነው እንጂ አንድ እንኳን ነገር ብትነካ ይሰድብሃል አለው። እግዚአብሔር ግን በኢዮብ ይታመን ስለነበረ ሂድና ፈቅጄልሃለሁ፣ ነገር ግን ከነፍሱ በቀር ይህንን አድርግ አለው። ኢዮብ በብዙ መከራ ውስጥ ነው ያለፈው፣ ግን ታማኝ ሆኖ ነው የኖረው። እግዚአብሔር የተባረከ ይሁን። ለምን? እግዚአብሔርን ሲያመልክ የነበረው እግዚአብሔርን ያደርግልኛል በሚል ብቻ ሳይሆን እግዚአብሔርን ስለ ማንነቱ። እግዚአብሔርን የምናመልከው መሐሪ ነው፣ ቸር ነው፣ መልካም ነው፣ እግዚአብሔር አባት ነው እያል ነው የምናመልከው። ጣዖት እንዲህ አይመለክም። ጣዖት ይህን ካደረግክልኝ ይህን አደርግልሃለሁ በሚል ሂሳብ ነው ከጣዖት ጋር ሰው የሚኖረው። አምስተኛና የመጨረሻው የአማልክ ቁጥራቸው ብዛቱ። የአማልክ ቁጥራቸው አንድ ብቻ አይደለም፣ ብዙ ጣዖታት አሉ። ሰዎች አንደኛው ሰው የሚያመልከው ጣዖትና ሌላው ሰው የሚያመልከው አንድ አይደለም። የተለያዩ ጣዖታት በአንድ አገር የሚመለከው መንፈስና በሌላ ስፍራ የሚመለከው አንድ አይደለም። ዘዳግም 6:4 ላይ እስራኤል ስማ፣ አምላካችን እግዚአብሔር አንድ አምላክ አምላክ እግዚአብሔር አንድ አምላክ ነው። እርሱን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው ይላል። ለምንድን ነው አንድ አምላክ ነው እግዚአብሔር አምላክ የምለው? አንደኛ አንድ ስለሆነ ነው። እግዚአብሔር ይመስገን። ሁለተኛ ግን ከአሕዛብ አማልክት ጋር ስታይ እነሱ በቁጥር ብዙ ናቸው። የእኛ አምላክ ግን አንድ ነው። እሱ ግን ሁሉንም ያደርጋል። ክብር ለጌታ ይሁን። ለምሳሌ የአሕዛብ አማልክት የፍልስጤሙ ዳጎን፣ እስራኤላውያን ከግብፅ የተማሩት ያ የወርቅ ጥጃ፣ የግሪኩ ጁፒተር፣ የአሞናውያን ሞላክ፣ የከናናውያን ባኦል እና ኤሽታሮት፣ የኤፌሶና ታላቂቷ አርጠምስስ፣ የኢትዮጵያዋ ደግሞ የአርሷ እመቤት ሞምና፣ ቁጥራቸው አበዛዙ። አንዳቸውም ግን ሕይወት ሊሰጡ አይችሉም። አንዳቸውም ግን መፍትሄ ሊሆኑ አይችሉም። የአሜሪካው ገንዘብ፣ የደንቨሩ ብሮንኮ፣ እነዚህ ሁሉ ጣዖታት ናቸው፣ ይሰበራሉ። እግዚአብሔር አምላክ አንድ አምላክ ነው። እሱን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው ሌላ አማልክት ፍራንዳ ያገኝ ቶታል ዲቮሽናችን ሁለንተናችን ለዚ አምላክ እንድሰጥ እግዚአብሔር ይፈልጋል። ደባል አይፈልግም እግዚአብሔር ብቻውን ይፈልገናል። እግዚአብሔር የሚሰራው ራሱ ለሱ ከሰጠው ህዝብ ጋር ነው። እግዚአብሔር የሚሰራው ጣውትን ተሸክመን ወይም እንደ ራሄል በጣውት ላይ ተቀምጠን በነስራ ብንል እግዚአብሔር አይሰራም። እነዚህ አሁን ያየናቸው ጣዖታት ከብዙ ጥቂት ናቸው። ለመሆኑ እንዴት ነው የሚሰራው? እንዴት ነው አሰራራቸው? ካልን ለምሳሌ የኤፌሶን አርጠሚስ ዛሬ በደንቨር ላትሰራ ትችላለች። ጊዜና ቦታን እየተጠቀመ መልካቸውን እየለዋወጡ የሚሰሩ መናፍስት ኃይላት አሉ። ዛሬ ለምሳሌ በእኛ አካባቢ የሚሰራ የጣዖት አይነት ላምብብላችሁ። የገንዘብ ጣዖት ነው ወይስ አይደለም? ገንዘብ ማለት ገንዘብ በራሱ ምንም አይደለም፣ የገንዘብ ፍቅር ማለት ነው። ከእግዚአብሔር ይልቅ ገንዘብ ከወደድን ገንዘብ ምን ሆኗል ማለት ነው? ጣዖት ነው። ስለዚህ የገንዘብ ጣዖት አለ፣ የተድላ የፈንጠዝያ ጣዖት አለ፣ የዘር ጣዖት አለ፣ የሃይማኖት ጣዖት አለ፣ የትምህርት ጣዖት አለ። ትምህርት በራሱ መጥፎ ነው አይደለም? እነዚህ ነገሮች አሁን የምጠራቸው በሙሉ በራሳቸው መጥፎ አይደሉም። ነገር ግን የእግዚአብሔርን ቦታ ሲይዙ ምን መሰላቸው የሚሆኑት? ጣዖት ይሆናሉ። አንድ መጽሐፍ ሳነብ እንደዚህ ይላል፣ ኒውዮርክ ውስጥ በኃይል የገንዘብ ኃይል የሚገዛበት ሀገር ስለሆነ ሰውን ምን አለው ተብሎ ነው የሚጠየቀው። ቦስተን ውስጥ ምን ያውቃል ተብሎ ነው አንድ ሰው የሚጠየቀው። ፊላደልፊያ ከሆነ ማንን ያውቃል ተብሎ ነው የሚጠየቀው ያ ሰው። ገባቸው አይደል? አካባቢውን የሚገዛው ኃይል ነው። ገንዘብ ከሆነ ምን አለው ነው የሚባለው። ትምህርት ያለበት ከሆነ ምን ያውቃል ነው የሚባለው። ህብረተሰብ ደግሞ ኮኔክሽን ከሆነ የሚሰራው ማንን ያውቃል ነው የሚባለው። ስለዚህ መንፈስ በዚህ በተለያየ ሁኔታ በተለያየ አካባቢ ይሰራል። እንዳልኳችሁ ግን አይነታቸው ይብዛ፣ ቦታ ተመርተው በየቦታው ይስሩ፣ አንዳቸውም ግን መፍትሄ ሊሆኑ አይችሉም። እግዚአብሔር እርሱ ግን መፍትሄ ነው። ክብር ለጌታ ይሁን። ይኸውላችሁ ቶም ብራድሊ የሚባለው ያው ፉትቦል ብዙ ሰው ስለሚያይ ቶም ብራድሊ የሚባለው ይሄ ሰው ሶስተኛ ሱፐር ቦል ዋንጫ ካሸነፈ በኋላ የ48 ሚሊዮን ዶላር ኮንትራት ነው የፈረመው። 48 ሚሊዮን ዶላር ኮንትራት ሰው ለሶስት ዓመት ፈረመ ማለት ምንድነው የሚያደርገው ነው የምትሉት። በዚህ ላይ ወጣት ነው፣ በዚህ ላይ ቆንጆ ነው፣ በዚህ ላይ ያገባት ባለቤቱ ሱፐር ሞዴል ናት። እሷ ራሷ ከሱ በላይ ዝና ያላት ገንዘብ ያላት ሴት ናት። ሁለቱ ከተጋቡ በኋላ 60 ሚኒትስ ላይ ቶም ብራድሊ ተጠርቶ ኢንተርቪው ተጠየቀ። ቶም ተባለ፣ ካሁን በኋላ በዚህ ምድር ላይ አንተ ምን ትፈልጋለህ ነው ጥያቄ። ምን ትፈልጋለህ? 48 ሚሊዮን ዶላር ኮንትራት ፈርመሃል፣ ሱፐር ሞዴል ሚስት አግብተሃል፣ የእሷ ገንዘብ ከአንተ ይበልጣል፣ ሁለታችሁም ቆንጆ ናችሁ፣ ሁለታችሁም ታዋቂ ናችሁ፣ ሁለታችሁም በዚህ ምድር እንደናንተ ሰው ለመሆን የምመኘው ሌላ ነገር የለም። ምንድን ነው የቀራችሁ? አሁን የምትፈልገው ነገር አለ ወይ ተብሎ ሲጠየቅ አለ አለ። ሰው እንደዚህ አለው እንደዚህ ነው ይላል፣ እኔ ግን ውስጤ ገና ብዙ ነገር እንደቀረኝ ነው የሚሰማኝ አለ። ንገረን ምንድን ነው የቀረ ስሉ፣ ባቅ ደስ ይለኛል፣ እኔም ራሴም እንደቀረኝ አላውቅም አለ። ምን ነው ያን ጊዜ በቴሌፎን ባገናኙኝ ኖሮ። ሃሌሉያ! ምንድን ነው የቀረው? እስቲ አንድ ላይ ኢየሱስ ከሌለ። ክብር ለጌታ ይሁን። ዛሬ እኛ እዚህ ቦታ ተቀምጠን ምን ነው ገንዘብ ባለኝ፣ ምን ነው ዝና በኖረኝ፣ ምን ነው ይሄና ያ በኖረኝ የምንል ሰዎች፣ የደረሱበት ሰዎች ይነግሩናል፣ ያለ ኢየሱስ ዋስትና የሚሰጥ የለም። ይሄ ኢየሱስ በነ ህይወት አለ። ይሄ ኢየሱስ በእያንዳንዳችን ቤት አለ። እግዚአብሔር የተባረከ ይሁን። ምናልባት ዛሬ ኢየሱስን የማያውቅ ሰው የመጀመሪያ ጥያቄ በእውነት ኢየሱስ በህይወቴ ውስጥ አለ ወይ የሚል ጥያቄ ይዛችሁ ከዚህ እንድትሄዱ ላሳስባችሁ ፈልጋለሁ። መሐመድ አሊ የሚባል ታዋቂ ቦክሰኛ ሰው አለ እና በወጣትነት ዘመኑ እንደዚህ ብሎ ተናገረ፣ አይ አም ያንግ፣ አይ አም ፋስት፣ አይ አም ሃንድሳም፣ አይ ካን ኖ ፖሲብሊ ቢት። ፈጣን ነኝ፣ ወጣት ነኝ፣ ኃይለኛ ነኝ፣ በዚህ ምድር ላይ እኔን የሚያሸንፍ ማንም ሰው የለም አለ። አያችሁ፣ ከጊዜ በኋላ ወጣትነቱ ጠፍቶ፣ ጉብዝናው ጠፍቶ፣ ፍጥነቱ ጠፍቶ በምን አይነት ሞት እንደሞተ ሁላችሁም ታውቃላችሁ ብዬ አስባለሁ። እረ ነገር ይለወጣል፣ የማይለወጥ ጌታ ብቻ ነው። ይሄ ሰው ግን እንደዚህ አለ። አንድ ጊዜ እሱም በሚሊዮን የሚቆጠር ኮንትራት አግኝቶ ገንዘብ አግኝቶ ገንዘቡ እጁ ሲገባ ምን አለ? አይ ሃቭ ኤቭሪቲንግ ዳት ዘ ወርልድ ኩድ ኦፈር But it ain't me anything else. ምንም ማለት አይደለም ዓለም ትሰጣለች የሚባለው ነገር በሙሉ አግኝቻለሁ ሁሉ ባዶ ነው እማዝ ነው ለራሳችን ምክንያቱም ሁሉን የሚሞላ ጌታ ቤታችን ይያለ ክብር ለጌታ ይሁን ሁሉንም ሰጠው ይሄንን ጌታ ቢያገኙ ምክንያቱም ጌታ በገንዘብ አይገኝም ጌታን ለማግኘት መገለጥ ያስፈልጋል መገለጡ ኖሯቸው እነዚህ ሰዎች የጌታ ብራም ብራላቸው ያላቸውን ሁሉ ሰጣሉ ብዬ ነው ማምነው ያቺ ሳምራይቷ ሴት ታሪክ ልንገራችሁ ምራፍ 4 ላይ ዮሐንስ ወንጌል ላይ ውሃ ልትቀዳ የመጣች እና ያረከች ከአንድ ትዳር ወደ ሌላ ትዳር ትሄድ ነበር ምክንያቱም ቃል ኪዳነን እስካሁን አልጠበቅኩም የሆነው ነገር አላረካኝም የመጀመሪያው መስሎኝ ነበር የመጀመሪያውን ወዳውኑ አባረረችው ከዛ በኋላ ሁለተኛው መስሏት ነበር ሁለተኛው ሲመጣ እሱም አላረካትም ሶስተኛው ላይ በቃ ይሄኛው ከዛ ይለያል በብዙ ነገር ይሄኛው ይለያል ከዛ በኋላ ሶስተኛው መጣ በፍጹም አራተኛው መጣ አምስተኛው መጣ ካሁን በኋላ በቃኛለች ስድስተኛው ሲመጣ በቃ እንደዚህ ያለ ፍርማ አብረን እንኖራለን ግን ስድስተኛውን አብራየ ኖረች ብቻዋን ዋል ትቀዳ ስትል ውስጧ ትልቅ ጩኸት ነው ያለው እንዴት አድርጋ ትርካ ከዛ በኋላ ጌታ ግድ አለው ይላል በሰማርያ በኩል ያልፍ እቺን ሴትዮ ሊያገኛት ፈልጓልና ንግግር አረገላት እስቲ ውሃ ጠጭኝ አለ ግን አንተ አይሁዳዊ ስትሆን ብላ ብዙ ነገር ስትናገር ውሃ ጠጭኝ የምልህ የእግዚአብሔርን ስጦታ እስቲን ስጦታ ያገኘ ክብር ለእግዚአብሔር ይሁን ሃሌሉያ የእግዚአብሔርን ስጦታ እግዚአብሔር ይመስገን ውሃ ጠጭኝ የምልሽ እሱ ማን እንደሆነ ብታውቂ ኖሮ አንቺ ትጠይቀው ነበር አንቺ ትጠይቀው ነበር አንተ ከአባታችን ከያዕቆብ ትበልጣለህ ይሄ እኮ ጉድጓድ በጣም ጥልቅ ነው ይያለሽ ስታወራ እሱ ደግሞ የሚያየው ያዕቆብን ጉድጓድ ጥልቀት ሳይሆን ያ ጉድጓድ በርግጥ 150 ሜትር ወደ ታች ጥልቀት አለው እሱ የሚያየው 150 ሜትር ጥልቀት ወደ ታች መኖሩን ሳይሆን እሷ ልብ ውስጥ ያለው ጥልቀት ከ300 ሜትር በላይ መሆኑን ነው ጌታ የሚያየው አው ከያዕቆብ ያው እሱ ጥልቅ ነው ግን ከያዕቆብ ጉድጓድ ይልቅ ያንቺ ልብ በጣም ጥልቅ ነው ያንቺ ጥያቄ በጣም ጥልቅ ነው አንቺ የምታልፍበት ነገር በጣም ጥልቅ ነው ስለዚህ ያንቺ ጥያቄ ነው መጀመሪያ መመለስ ያለበት አንድ ሁለት ስሉ መጨረሻ ላይ ልቧ ስነካ ጌታ ምን አላት አሁን ወደ መፍትሄው እንድንመጣ ከፈለግ ሂጂና ባልሽን ጥሪ ነው አላት ከዛ በኋላ ሴትዮዋ ምን አለች ባል የለኝም አለች በአንድ በኩል ነቷን ነው አልፈረመችለትም በኋላ አይደለም በሌላ በኩል ደግሞ ይሄ ስድስተኛው ሰው አብረን ዝም ብለን የምንኖረው ነው ብላ አልተናገረች መደበቅ ነው የፈለገች የለኝም ስትለው ምን አለ ጌታ እውነትሽን ነው ካሁን በፊት አምስት ባሎች ነበሩሽ ይሄ ስድስተኛው ግን ባልሽ አይደለም አሁን ግን ጌታ አንዳንድ ነገር ስነግራት ምንድነው አለችው ይሄንንማ መሲህ ሲመጣ እንደምነግረን አውቃለሁ ስትል አሁን የሚያናግርሽ እሱ ነው አለ እግዚአብሔር የተባረከ ይሁን ስድስት ባሎች ነበሯት እነዚህ ስድስት የሰው ቁጥር ነው የሰው ቁጥር አላረካትም ሰባት ግን የእግዚአብሔር ቁጥር ነው ሰባተኛው ባል ግን ለጥያቀዋ መልሶ ነው እግዚአብሔር የተባረከ ይሁን አሜን አሜን ሰባተኛው ግን በውስጥ ያለውን ጩኸት የሚመልስ ሰባተኛው ግን ለሰው ማትናገረውን ነገር የሚነግራት ሰባተኛዋ ግን ስትፈልግ የነበረውን ነገር መልስ የሚሰጣት ጌታ ሃሌሉያ ፈጣሪሽ እሱ ባልሽ ነው ስለምል አይዟቸው አትፍሩ ወንድም እንሁን ሴት ባላችን ነው እኛ የሱ ሙሽሮች ነን ክብር ለጌታ ይሁን የሚያረካ ሃሌሉያ ያቺ ሴት አንገቷን እየደፋች ነው የመጣችው ስትመለስ ግን ቀና ብላ እንስራዋን ጥላ የውስጤን የነገረኝን ሰው ኑና ላሳያችሁ ያለች እንደዚህ አይነት ደስታ እንደዚህ አይነት ፍልቅልቅ ያለ ህይወት ካሁን በፊት አልተለማመደችም አረ ክብር ለጌታ ይሁን ሃሌሉያ ተመልከቱ ገንዘብ የማይመልሰው ነገር ኃይል ወጣትነት ጉብዝና ቆንጅና ውበት የማይመልሰው ነገር ትዳር የማይመልሰው ጥያቄ ኢየሱስ ብቻውን ሲመልስ ትመለከታላችሁ ክብር ሁሉ ለጌታ ይሁን ይሄንን ጌታ በማወቃችን በቤቱ በመኖራችን እግዚአብሔር የተባረከ ይሁን አሜን አሜን ይሄ ኮ ትልቅ ነገር ነው ይሄ ትልቅ ነገር ነው መዝሙረ ዳዊት ምዕራፍ 86 ቁጥር 8 ላይ አቤቱ ከአማልክት የሚመስል የለም እንደ ሥራ ያለ የለም ያለው ዳዊት አንተን የሚመስል የለም በሥራ የታወቀ አንተ ነህ ብዙ አማልክት አይተናል አንተ ብቻ ነህ በእኛ ዘንድ መታሰቢያ ያለህ ነው ያለው ወገኖቼ ዛሬ ብዙ ፈላጊዎች አሉ የሚጎት የሚጎትቱትን ከጌታ ይልቅ መፍትሄ ሊሆኑን የሚፈልግ ስራ አንዱ ነው። ያ ሌላ ነው፣ ዝና ሌላ ነው፣ ተድላ ሌላ ነው። መጽሐፍ ቅዱስ ላይ በትክክል ስለተጻፈ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስታዩ በመጨረሻው ዘመን ሰዎች ገንዘብን ይወዳሉ ላል። ፍቅሩ አልተለወጠም ማለት ፍቅሩ አለ፣ ግን የምወደደው ነው የተለወጠው። በፊት እግዚአብሔርን ይወዱ ነበረ፣ ሰው አሁን ገንዘብ ይወዳል። በፊት እግዚአብሔርን ይወዱ ነበር፣ ሰው አሁን ተድላን ይወዳል። በፊት እግዚአብሔርን የሚወድ ሰው አሁን ራሱን ይወዳል። ይሄ ፍቅር ምን ያመጣል? ጣዖትን ያመጣል። ከዚህ የተነሳ በሽታችን አሁን ጉንፋን አይደለም ካንሰር ነው። ችግራችን አሁን አሜሪካ አይደለም ጣዖት ነው። ስለዚህ ችግራችን ትክክለኛው ስነገረን ጣዖቱ ሲሰበር እግዚአብሔር ይከብራል። ክብር ለጌታ ይሁን። እስቲ አንድ ላይ አሜን በሉ ለእግዚአብሔር ነበር። እና ባለፈው እሁድ በነበረው አገልግሎት መሪድ በጣም ልበ ተነካ አለ። ምንድን ነው ስለው ጣዖቴን አገኘሁት አለ። ምንድን ነው ጣዖቴ ስለው በጣም ፎቶግራፍ ማንሳት ወዳለው። ማንሳት አንድ ነገር ነው፣ ሌሊቱን በሙሉ ፎቶግራፍ ላይ ነው ማድረዋል። ከዚህ የተነሳ ቤተ ክርስቲያን ምቀረው ሌላ ነገር ኖሮን ሳይሆን ሌሊቱን እሱን ስሰራ አድራለሁ፣ ጠዋት ቸርች ቀራለሁ። ሌሊት እሱን ሰራለሁ፣ ጠዋት ቸርች ቀራለሁ። ስለዚህ ይሄ እኮ እግዚአብሔር የሰጠኝ ነገር ነው። ካሜራ እግዚአብሔር የሰጠው ነው። ሙያ እግዚአብሔር የሚሰጥ ነገር ነው። ግን ሙያው በእሱና በእግዚአብሔር ለእግዚአብሔር ባለው ዲቮሽን መካከል ሲገባ አወቀ ማለት ነው። አወቀ ከአሁን በኋላ ንስሐ እገባለሁ። ስለዚህ እያንዳንዳችን ወደዚህ ጌታ እንዳንቀርብ ያደረገንን ነገር ዛሬ አውጥተን እንደዛ በቃ ይገር ካሜራ ነው እንትና ነው እያልን ማውጣት አለብን። አረ አሜን። አዝም ብለ መክሰብ ከሰማው ምናምን ሳይሆን ምንድነው እንዳልጸልይ ያደረገኝ ነገር። አንድ ሰው መጽሐፍ ላይ አንድ ነገር ግኝት አግኝቶ ጻፈ። ስለ ጣዖት ነው የምነግራችሁ። ግኝቱ ምንድነው? ኒውሮሎጂስቶች እነዚህ ስለ ብሬን የሚያጠኑ ሰዎች ሰው እግዚአብሔርን በሚያመልክበት ሰዓት አምልኮ ውስጥ ገባ ማለት የሃይማኖት ሰዎች አምልኮ ውስጥ ገቡ፣ ብሬናቸው እስካን ይደረግና ከዛ በኋላ እነሱ በተመሰጠ ሆነው ጴጥሮስ ሐዋርያ ሥራ ምዕራፍ 10 ላይ ወደዛ ወደ ስምዖን ቆዳፋቂው ቤት ሄዶ ተመሰጠው መጣብኝ ይላል አይደል? እና እሱ እዛ ተመሰጠ ውስጥ በሚሆንበት ጊዜ ብሬኑ ትሪገር የሚያደርገው ቦታ እዛ ብሬናቸው ውስጥ የሆነ ነርቭ ሄዶ አንድ የምነካው ቦታ አለ። ለእኛ በሚገባን ቋንቋ ጋድስ ስፓት ይላሉ። ጋድስ ስፓት በቃ ያቺ ነገር ሌላ ነገር ኳስ ጫወታ አይቀሰቅሳትም፣ ሌላ ነገር አይቀሰቅሳትም። ግን ሰውየው በጣም ሲጸልይ ብሬኑ ውስጥ ያ ቦታ ተነካ ማለት ሰውየው በእውነት በዚህ በሃይማኖታዊ ነገር በቃ ተነካክቷል ማለት ከሱ ባለፈ ነገር ከዚህ ከአካባቢ ባለፈ ነገር ግንኙነት ከአምላክ ጋር ሲያደርግ ያ ቦታ ይነካል ማለት ነው። ዛሬ ታውቃላችሁ ፍቅር ማለት ያ ነው። እግዚአብሔርን ስንወደው ያ ብሬናችን ጋድስ ስፓት በቃ እዛች ጋር ለሱ ያለን የፍቅር መግለጫችን ማለት ነው። እወድሃለሁ ስንለው ማለት ነው። እነዛ ኒውሮሎጂስቶች ግን ሌላ ጥናት አጠኑ። ጥናቱ ምን መሰላችሁ? የዚህ የአሜሪካን ህዝብ ይሄ ሪካሽ እቃ ማቴሪያሊስት የሚባሉ እቃ በመግዛት አዲስ ነገር ፋሽን በመከተል ሴትም ሊሆን ይችላል ወይም ወንድ ገባቸው አይደል? ሱቅ ሄደው እና በጣም ይህንን ነገር ካልገዛው፣ ይህን መኪና ካልገዛው፣ ይህንን ቦርሳ ካልገዛው፣ ይህን ጫማ ካልገዛው የምንገዛው ብዙ ጊዜ ስላስፈለገን አይደለም፣ ጣዖቱ ነው የሚያዘን። ግን ይህን እቃ ሾፕ ሲያደርጉ ታውቃላችሁ፣ የምርጫቸው ሱቅ ሰው በሌለበት ቦታ ከደንቨር ወጣ ብላችሁ ማለት ነው። እና በተመሰጦ ነው ያንን እቃ ሁሉ ሰው አይደለም ግን የሚያመልኩት ሰዎች ማለት ነው። በተመሰጦ ያንን እቃ ሲገዙ ይገርማቸዋል። አእምሯቸው እስካን ሲደረግ የት ሄዶ የምነካ ይመስላችኋል? ያቺ ጋድ ስፓት የምትለዋ ሾፕ እንኳን የሚያደርጉ ሰዎች ያቺን ሄዶ ይነካሉ። ያቺ ጋድ ስፓት የምትለዋ ቦታ ለጋድ ብቻ ሳይሆን በጣም አብዝተን ለወደድነው ነገር እንቅስቃሴ ታደርጋለች ማለት ነው። እግዚአብሔር በእውነት ጣዖቶቻችንን ይስበረው። ይኸውላችሁ ኢያሱ ከእስራኤል ሕዝብ ጋር ብዙ ከኖረ በኋላ ምርጫ ሰጣቸው። ጣዖትን ማምለክ ሆነ አለማምለክ የምርጫ ጉዳይ ነው። ዛሬ እግዚአብሔርን ማምለክ ከፈለግን እሱን ልንመርጠው እንችላለን። በሀገሪቷ ላይ ያለውን ደግሞ ጣዖት ማምለክ ከፈለግን ልንመርጥ እንችላለን። እና ኢያሱ ሲነግራቸው አራት ምርጫ ሰጣቸው። አንደኛ ይሄ ጣዖት ተያይዞ የመጣው አብርሃም ገና በከለዳውያን ኡር በነበረ ጊዜ ጣዖትን ያመልክ ነበረ። እና የእሱን አምልኮ ማምለክ ከፈለጋችሁ ኢያሱ ምዕራፍ 2 ላምብላችሁ እስቲ። ኢያሱ ምዕራፍ 24 ቁጥር 2 ላምብቦ። ኢያሱም ለሕዝቡ ሁሉ እንዲህ አለ ይላል። ምን አለ? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃም እና የናኮር አባት ታራ አስቀድሞ በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት ያመልኩ ነበር ይላል። የአብርሃም አባት ታራ፣ በዛ ያሉት ሰዎች በሙሉ ጨረቃን ያመልኩ ነበር። አሁን ኢያሱ ለሕዝቡ ምን ይላል? ከፈለጋችሁ እንደ ቅድመ አያቶቻችሁ እንደ አብርሃም ሄዳችሁ ጨረቃ አምልኩ፣ ምርጫችሁ ነው፣ ትችላላችሁ ነው የሚላቸው። ስለዚህ አባቶች ወደድንም ጠላንም እኛ የምናመልከውን ነገር ነው ልጆቻችን የሚያመልኩት። በተለይ አባቶች እየሰማችሁኝ ነው? እናቶች ኢንፍሉዌንስ የላቸውም ማለት አይደለም። ጥናት በሙሉ ግን የሚያሳየው አባት የሚሆነውን ነገር አባት የሚያደርገውን ነገር ነው ልጆች የሚያደርጉት። ስለዚህ ኢያሱ እንዲህ ይላል፣ አባቶቻችሁ በከለዳውያን ኡር አብርሃም ያመልክ እንደነበረ ልታመልኩ ከፈለጋችሁ ምርጫችሁ ነው ይላል። ሁለተኛ ደግሞ ምን ይላችኋል መሰለ? በግብጽ እያላችሁ በግብጽ ውስጥ እያላችሁ ታመልኩ የነበረውን የግብጽን አማልክትም ከፈለጋችሁ ማምለክ ትችላላችሁ ይላል። ሶስተኛ ደግሞ አሁን ባላችሁባቸው ቦታ፣ ይሄ በቢጫ የተጻፈውን ተመልከቱ፣ በምድራችሁ ያላችሁባቸውን አሁን ያሉት በከነአን ምድር ነው። የአብርሃምን ጣዖት ማምለክ ትችላላችሁ ከፈለጋችሁ፣ አብርሃም ያመልክ የነበረውን። በግብጽ እያላችሁ 430 ዓመት የተለማመዳችሁ ማምለክ ትችላላችሁ፣ ወይም በከነአን አሁን ያላችሁባቸውን ሰዎች አምልኮ ማምለክ ትችላላችሁ። ግን ኢያሱ ለራሱ እንደዚህ አለ፣ እኔና ቤቴ ግን እግዚአብሔር አባት ነው። እግዚአብሔር የተባረከ ይሁን። በዚህ ልጨርስ። ኦፍራ ዊንፍሪ አንድ ጊዜ በ1975 ዓመተ ምህረት ባፕቲስት ቤተ ክርስቲያን አባል ነበርኩኝ እና ጌታንም እከተል ነበር አለች። እና ጌታን ስከተል ቆይቼ የተውኩበት ፖይንት ይሄ ነው አለች። ለምን ብባል አንድ ቀን ፓስተሩ እግዚአብሔር ቀናተኛ አምላክ ነው ሲል የሚቀና አምላክማ እኔ አልፈልግም ብዬ ከዛ ጊዜ ጀምሮ ነው የተውኩት አለ። ተመልከቱ፣ የዓለም ጠቢባን የተባሉ ሰዎች የእግዚአብሔር ነገር መረዳት ያላቸው መረዳት ማየት ትችላላችሁ። እግዚአብሔር ግን እንደነና እንደናንተ ምቀናው ያለኛ መኖር ስለማይችል አይደለም። ክብር ለጌታ ይሁን። የእሱ ሕዝብ ስለሆንን ለእኛ የሚጠቅመንን ነገር ስለሚያውቅ ሌሎች ሲያባብሉን እሺ እንደማይል ባል ለሌሎች እኛን ለመስጠት ስለማይፈልግ ሊባርከን ስለፈለገ እንጂ የዝም ብሎ ዓለማዊ ቅናት ወይም ምድራዊ ቅናት፣ ስጋዊ ቅናት አይደለም የእግዚአብሔር ቅናት። እግዚአብሔር አሁን በጣም ህዝቡን ይፈልጋል። እግዚአብሔር የተባረከ ይሁን። እንደው ጊዜ ካላችሁ ሕዝቅኤል ምዕራፍ 16ን ገብታችሁ አንብቡ። በደም ተለውሰሽ በመንገድ ዳር ወድቀሽ እያለሽ ወደ አንቺ ጠጋ ብዬ በህይወት ኑሪ አልኩሽ፣ ቆሻሻ ልብስሽን አወለኩ፣ በውሃ አጠብኩሽ፣ ዘይት አረግኩልሽ። እግዚአብሔር ይህን ሁሉ አድርጎ አንቺ ግን ባማረብሽ ጊዜ፣ ጡቶችሽ ባደጉ ጊዜ፣ ሰው ፈላጊ ባገኘሽ ጊዜ እኔን ትተሽ እነዛን ተከተልሻቸው ይላል። አያችሁ፣ የተተወ ሰው አለ። ሰው ወዶ ሰውየው አልፈልግም ያለ ወይም ሴትዮ አልፈልግም ያለችው ሰው አለ። እዚህ ውስጥ ምንድን ነው የምሰማችሁ? የነ ነው ብላችሁ ኢንቨስት አድርጋችሁ ከዛ በኋላ ያ ሰው አልፈልጋችሁም ብል ልብ ይሰበራል። አሁን በብዙዎቻችን የእግዚአብሔር ልጅ ልብ አዝኗል። ያለኛ ምንም ማድረግ ስለማይችል ሳይሆን እሱ ፍቅር ስለሆነ ማለት ነው። ዛሬ በእውነት ቤታችንን እግዚአብሔር ያጽዳው። አሜን። እንዴት ነው የማውቀው ፓስተር? እንዴት ነው የማውቀው? አሁን አንድን ነገር ከእግዚአብሔር ይልቅ ወድጀው ከሆነ እንዴት ነው የማውቀው? ብዙ ሰዓት ስለሌለን አንድ ነገር ብቻ ልናገር። ሰው ለሚወደው ነገር ጊዜ ይሰጠዋል። ጊዜ መለኪያ ነው። ሰው ለሚወደው ነገር ጊዜ ይሰጠዋል። የወደድነውን ነገር ጊዜ አለ ለዛ ነገር። ኢትዮጵያ በማገለግልበት ጊዜ በጣም 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 እንደ ፋሽን ሆኖ ያየሁት ያው ብሩክ አብረን ነበርን እና ቃና የሚባል ቴሌቪዥን አለ። አቤት 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 አቤት! ይኸው የሚያውቁ ሰዎች አሉ። ቃና ማለት አሁን ኢትዮጵያ ውስጥ እናት እንኳን የልጇን ዳይፐር አትቀይርም፣ ይህንን ቴሌቪዥን ለማየት ማለት ነው። ባልና ሚስት እንዳይነጋገሩ የሚያደርግ ሙቪ ነው። ህዝብ በሙሉ እየጮኸ ነው፣ ኢህአዴግ ነው እንደዚህ ያደረገው። ሰው ከፖለቲካ አእምሮ እንድነሳና የሰው አእምሮ እንድሞት ኢህአዴግ በዘዴ ነው ይህን ያደረገ ምናምን እያሉ ያወራሉ። እና በኋላ ኢህአዴግ ባለስልጣን ቀርቦ ተናገረ አሉ። ኧረ እኛ አይደለንም፣ ከዱባይ ነው የሚተላለፈው፣ እኛ ምንም ስልጣን የለንም አሉ። ህዝበ ክርስቲያን እንኳን ሳይቀር ለዚህ ተሰጥቶ ነው የሚያየው። ምንም ርካሽ ነገር ማለት ነው። ለእግዚአብሔር ያላቾን ዲቮሽን መሰጠት ጸሎት የለወጠ ሙቪ ማለት ነው። እኔ ነቀዝ ብየዋለሁ። እግዚአብሔር ነቀዝን ከቤታችን ያውጣ። በእግዚአብሔር ፊት እንቆማለን። እግዚአብሔር ይባርካችሁ።